ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን ህወሓት ከፍተኛ አመራር ጉባኤ ቀጥሎ በየዞኖች ሲካሄድ የሰነበተው የፓርቲው ከፍተኛ አመራሮች የግምገማ የአመራር ለውጦችን በማድረግ ተጠናቋል።
ወይዘሮ አርጋሽ በየነና አቶ ብርሃነ ኪዳነ ማርያም ከህወሓት ማዕከላዊ ኮሚቴ እንዲነሱ ሌሎች አራት የማዕከላዊ ኮሚቴ አባላት በማስጠንቀቂያ እንዲታለፉ ወስነዋል።
ከመቀሌ ዘጋቢያችን አለም ፍስሐ ዝርዝሩን ይዟል። በሌላ ዜና በእስር የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት እነ ጉርሜሳ አያኑ ችሎት በመዳፈር ዛሬም ተጨማሪ የእስር ቅጣት ተጥሎባቸዋል። ዝርዝሩን ይዘናል።
በርካታ አፍሪካውያን ስደተኞች ያለ ህጋዊ የጉዞ ሰነድ እና ማዕከላዊ አሜሪካን አቋርጠው ከብራዚል ወደ አሜሪካ ይገባሉ። መንገዳቸውና በኢሚግሬሽን እስር ቤት የሚገጥሟቸው ፈተናዎች ላይ የሚያተኩር ዘገባም አሰናድተናል።
ከሴራሊዮን የወጣሁት በደረሰብኝ ጥቃት የተነሳ የስቃይ ኑሮን ሸሽቼ ነው።
የምሽቱ የጋቢና እንግዳችን ደግሞ ተስፋዬ ንጉሴ ይባላል። በዩናይትድ ስቴትስ የሚኖር ሰዓሊ ነው።
በተለይ ደግሞ እኛ ኢትዮጵያ የተማርነው ትምህርት ጠንካራ ነው በጣም እና ጣቴን ሁሉ ሳይቀር ነው የጎተቱ የሚያዩት። እንዴት ነው እየሰራውኝ እየቀባው አንተ ነህ ይሄንን የሰራው አንተ ነህ በጣም ነው በቃ አንተን የሚሉት እና እኔ በተለይ እንደዚህ ስዕሌዎችን እየሰራውኝ መኖር መቻሌ በጣም ደስተኛ ነኝ።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ከዓለም እጅግ የታወቁ የዝሆን ጥርስና የአውራሪስ ቀንድ ህገወጥ ንግድ መርማሪዎች አንዱ ኬንያ ውስጥ ተገደሉ። ኤዝመንድ ብራድሊ ማርቲን መኖሪያ ቤታቸው ውስጥ አንገታቸው ላይ በስለት ተወግተው ተገድለው ነው የተገኙት። የ75 ዓመቱ አሜሪካዊ ህገወጥ የዝሆን ጥርስ ንግድና ገበያዎቹ ላይ በድብቅ ያደረጉት ክትትል ድርጊቱን ለማጋለጥ አስችሏቸዋል። ዋይልድ ላይፍ ዳይሬክት የተባለው ድርጅት ዋና ስራ አስኪያጅ ፓውላ ካሁምቡ የማርቲንስን ስራ በቅርቡ ዩናይትድ ስቴትስ፣ ኮንጎ፣ ቪየትናም፣ ናይጄሪያ፣ አንጎላና ቻይና ውስጥ የሚንቀሳቀሱ የዝሆን ጥርስ ነጋዴዎችን ለማጋለጥ እንደረዳ ገልጸዋል። ቻይና እንደ አውሮፓውያን ዘመን አቆጣጠር ከ1993 ዓመተ ምህረት ህጋዊ የአውራሪስ ቀንድ ንግድ በዚህ ዓመት መጀመሪያ ላይ ህጋዊ የዝሆን ጥርስ ንግድን ለመከላከል ያበቃት የእሳቸው ስራ ውጤት እንደሆነም ተነግሯል።
ሩሲያ ከዩናይትድ ስቴትስ ጋር በተፈራረመችው ኒው ስታርት በስትራቴጂያዊ ጦር መሳሪያዎች ቅነሳ ውል የገባቻቸውን ግዴታዎች በዛሬው ሰኞ የጊዜ ገደብ ታከብራለች ብላ ዩናይትድ ስቴትስ ታምናለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ሄዘር ኖዌርት ሲናገሩ ዩናይትድ ስቴትስ በውሉ የተቀመጡትን መሰረታዊ ገደቦች ባለፈው እንደ አውሮፓውያን አቆጣጠር 2017 ዓ.ም ነሐሴ ወር አሟልታለች ብለው ሩሲያ ይህንኑ አሟላች መሆኗን እየተከታተልን ነው። የሩሲያ መንግስት አያሟላም ብለንም የምንጠራጠርበት ምክንያት የለንም ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትላንት ማታ ባወጣው መግለጫ ሁለቱ ሀገሮች የየራሳቸውን የኒውክሌር ክምችቶች መረጃ ባለፉት 7 ዓመታት በውሉ መሰረት በአመት 2 ጊዜ ሲያደርጉ እንደቆዩት በሚቀጥለው ወር እንደሚለዋወጡም አስረድተዋል።
በስተመጨረሻም ግሪክና መቄዶንያ ለረጅም ጊዜ ሲያነታርካቸው የኖረውን የመቄዶንያን ስም ጉዳይ መግባባት ላይ ሊደርሱ መቃረባቸውን በመቃወም በብዙ ሺዎች የተቆጠሩ ተቃዋሚዎች አቴንስ ላይ ሰልፍ ወጥተዋል። የግሪክ መንግስት የአጎራባች መቄዶንያ ስምን በተመለከተ ከሀገሪቱ መንግስት ጋር እንዳይስማማ ለመጠየቅ የወጣው ብዛት ፖሊሶች እንደሚሉት 140,000 ይደርሳል። የሰልፉ አደራጆች ግን 1.5 ሚሊዮን ሰው ወጥቷል ብለዋል። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። ጋቢና ቪኦኤ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ቀዳሚ ዘገባችን ወደ መቀሌ ሆናል የሚወስደን የህወሓት ከፍተኛ አመራር ጉባኤ ቀጥሎ በየዞኖች ሲካሄድ የሰነበተው የፓርቲው ከፍተኛ አመራሮች የግምገማ የአመራር ለውጦችን በማድረግ ተጠናቋል። በዚህም መሰረት ከማዕከላዊ ኮሚቴው 2 ሰዎችን ሲያግት 4ን ደግሞ በማስጠንቀቂያ ታልፈዋል። ከ30 በላይ የሚሆኑ ከፍተኛ አመራርን አሰናብቶ አዳዲስ አባላትን በኃላፊነት አስቀምጧል። ግምገማዎቹ በ6 ዞኖችና በመቀሌ ከተማ የተካሄዱ መሆኑን ጠቅሶ ዓለም ፍስሐ ዜናውን አድርሶናል።
በዚህ የ3 ቀናት የማዕከላዊ ኮሚቴ ስብሰባ በ6 የማዕከላዊ ኮሚቴ አባላት የሚከተሉት ርምጃዎች ወስደዋል። ወይዘሮ አርጋሽ በየነና አቶ ብርሃነ ኪዳነ ማርያም ከህወሓት ማዕከላዊ ኮሚቴ እንዲነሱ ድልጭ 4 የማዕከላዊ ኮሚቴ አባላት በማስተንቀቂያ እንዲታለፉ ወስነዋል። በከፍተኛ አማራጭ በተካሄደው ግምገማ 33 ከፍተኛ አማራጭ ካላፍነታቸው ሲነሱ 113 ከፍተኛ አማራጭ ደግሞ በማስጠንቀቂያ ታልፈዋል። ግምገማው ወደ ታች በመውረድ እንደሚቀጥል ታውቋል። ይህ የተወሰደው 35 ክራፕ ተወሰደው የማዕከላዊ ኮሚቴ ግምገማ የተወሰዱት እርምጃዎች አይጨምርም። ዓለም ፍስሐ ከመቀሌ።
ያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማግዜርና በመስፋት አረጋው እየተዘጋጀ የሚቀርበው ፕሮግራም ጋቢና ቪኦኤ
ራዲዮ ሰገለ አሜሪካ ራ ጋቢና
የተከታተላችሁት ጋንስ ካፒና ቪኦኤ ነው። ወደሚቀጥለው ዘገባችንም እናልፈው። በእስር ላይ የሚገኙት 4ቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት እነ ጉርሜሳ አያኖ ችሎት በመዳፈር ወንጀል ዛሬም ተጨማሪ የእስር ቅጣት ተጣለባቸው። ችሎቱ የፍርድ ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። መልስካቸውማ ከአዲስ አበባ ዝርዝሩን አድርሶናል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛው ወንጀል ችሎት በ4ቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት ላይ ችሎት ተዳፍራችኋል በማለት ዛሬ ተጨማሪ የስድስት ወር እስር ቅጣት ጣለባቸው። አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ ዛሬ ችሎት የቀረቡት በተከሰሱበት ወንጀል የፍርድ ውሳኔ ለመስማት የነበረ ቢሆንም ወደ ፍሬ ነገሩ ከመገባቱ በፊት ችግር በመፈጠሩ አልተሳካም። ችሎት ለመሰየም ፍርድ ቤቱ የተከሳሾቹን ስም እየጠራ ሳለ ተከሳሾቹ ለመኖራቸው እጅ ከማውጣት በስተቀር ከመቀመጫቸው አልተነሱም። ፍርድ ቤቱ ምክንያታቸው ምን እንደሆነ ቢጠይቅም ከተከሳሾቹ ምንም አይነት መልስ አላገኘም። ፍርድ ቤቱም በጠበቆቹ አማካይነት መልስ ለማግኘት ተከሳሾቹን እንዲያነጋግሩ አዟል። ተከሳሾቹ ለጠበቃቸው ለአቶ አብዱልጀባር ሁሴን እንደገለጹት መምጣታችንን ዳኞች እያዩን ናቸው፣ ለመኖራችንም እጃችንን እያወጣን ነው። ባለፈው ቀጠሮ የተቀጣነውም ስለተናገርን ስለሆነና እናንተም ስላላችሁ መናገር አያስፈልግም ብለዋል። ፍርድ ቤቱ የእስረኞቹን መልስ ከሰማ በኋላ ተወያይቶ ጠበቆች አስተያየት እንዲሰጡ አዘዘ። ጠበቃው አቶ አብዱልጀባር በሰጡት መልስም በወንጀለኛ መቅጫ ስነ ስርዓት ሕጉ መሰረት ተከሳሾቹ መቆም ያለባቸውና የሌለባቸው ጊዜ አለ ብለዋል። ተከሳሾቹ በግድ መቆም ያለባቸውም የተመሰረተባቸው ክስ በሚሰማበት ቀን እንደሆነ አስረድተዋል። በሌሎች ወቅቶች ግን የመነሳት ግዴታ እንደሌለባቸው የሕግ ድንጋጌዎችን በመጥቀስ ለፍርድ ቤቱ አስረድተዋል። ያለመነሳታቸውም የፍርድ ቤቱን የፍትህ አሰጣጥ ስርዓትን አይነካም ሲሉ አስተያየታቸውን ሰጥተዋል። ፍርድ ቤቱ አስተያየቱን ካዳመጠ በኋላ የተከሳሾቹ ድርጊት ችሎቱን የተዳፈረ ወይንም የሚጋፋ ነው በማለት ሌላ ተጨማሪ 6 ወር የእስራት ቅጣት ጥሎባቸዋል። ከዚህ በቀደመው ቀጠሮ ከተፈረደባቸው 6 ወር ጋር ተከሳሾቹ የኦፌኮ አመራር አባላት የአንድ ዓመት የእስር ቅጣት ይጠብቃቸዋል ማለት ነው። ፍርድ ቤቱ አክሎም ተከሳሾቹ በተመሠረተባቸው ክስ የፍርድ ውሳኔያቸውን ሊያሰማ ለየካቲት 28 ቀን 2010 ዓ.ም ቀጥሯቸዋል። በዚሁ ዕለት ዛሬ ፍርድ ቤት ያልቀረቡት በዚሁ መዝገብ ክስ የተመሠረተባቸውን አቶ ጌቱ ግርማ፣ አቶ በየነ ሩዳ፣ አቶ ተስፋዬ ሊበንንና አቶ ደረጀ መርጋን ማረሚያ ቤቱ እንዲያቀርባቸው ትእዛዝ ሰጥቷል። አቃቤ ሕግ ከአንድ ዓመት ከ10 ወር በፊት በዚህ መዝገብ 4ቱን የኦፌኮ አመራር አባላትን ጨምሮ በሁለት ተከሳሾች ላይ የሽብር ወንጀል ድርጊት ፈጽመዋል በሚል ክስ መስርቶባቸው ነበር። ከነዚህ መሃል አምስቱ ተከሳሾች መከላከያ ሳያስፈልጋቸው ፍርድ ቤቱ በነጻ አሰናብቷቸዋል። ዘጠኙ ደግሞ ከሳምንታት በፊት ክሳቸው ተቋርጦ ተፈተዋል። አቶ በቀለ ገርባ ፍርዳቸውን ከሚጠብቁት መካከል ከሽብር ወንጀል ክስ ውጪ በመደበኛው የወንጀል ሕግ ውሳኔ እንደሚሰጣቸው ይጠበቃል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
الرحلة من غير أمان ما فيهاش حاجات تفرح
ወደም ይቀጥለው ዘገባችን ነው እናልፈው። በዩናይትድ ስቴትስ ያለ ህጋዊ ፈቃድ ከሚኖር ሰዎች መካከል የአፍሪካና ካሪቢያን ዘር ያላቸው 5% የሚሆነውን ቁጥር ይወክላሉ። ሆኖም እነዚህ ስደተኞችና ፍልሰተኞች በኢሚግሬሽን የፖሊሲ ውይይቶች ሲጠቀሱ አይሰማም ይላሉ ባለሙያዎችና የድጋፍ ድርጅቶች። አፍሪካውያን ስደተኞች ያለ ህጋዊ የጉዞ ሰነድ ደቡብና ማዕከላዊ አሜሪካንን አቋርጠው ከብራዚል ወደ ዩናይትድ ስቴትስ ከሚገቡባቸው ግዛቶች አንዷ ወደሆነችው ቴክሳስ ተጉዞ የነበረው ባልደረባችን ሄኖክ ሰማዝገር ዝርዝሩን ይዟል።
በቴክሳስ ለስደተኞች ህጋዊ ምክርና ውክልና አገልግሎት የሚሰጠው አሜሪካን ጌትዌይስ ጠበቃ ፐርሲላ ኦሊቫሬስ ደንበኞች የላቲን አሜሪካ ሰዎች ነበሩ። ከቅርብ ጊዜ ወዲህ ግን አፍሪካውያን ስደተኞችን መወከል ጀምራለች። ኦሊቫሬስ ደንበኞቿ በኢሚግሬሽን እስር ቤት የሚገኙ ናቸው። በሳን አንቶኒዮ ቴክሳስ አቅራቢያ የሚገኙ እስረኞችን በነጻ የማማከርና የውክልና አገልግሎት ትሰጣለች። ከኢትዮጵያ፣ ሶማሊያ፣ ካሜሩን፣ ሴኔጋል የመሳሰሉና ሌሎች አፍሪካ ሀገሮች ስደተኞች ከብራዚል ተነስተው እስከ 10 የሚሆኑ ሀገሮችን ቋንቋውን ሳይናገሩ የጉዞ ፈቃድ ሳይኖራቸው ይመጣሉ። የብዙዎቹ ታሪክ የተለያየ ቢሆንም ከሀገር የሚገፋቸው ጉዳዮች ተመሳሳይነት አሏቸው።
The majority of the individuals that we see are submitting asylum applications because they've either suffered some form of persecution.
የሚበዙት ስደተኞች እዚህ ሲደርሱ የፖለቲካ ጥገኝነት ይጠይቃሉ። በሀገራቸው ጥቃት እንደደረሰባቸው በመግለጽና አሁንም ቢመለሱ ሊደርስባቸው የሚችሉ ወከባና ጥቃቶችን ይዘረዝራሉ። በዚህ መልኩ ነው ለመቆየትና ተይዘው ቢመለሱ የሚደርስባቸውን ጥቃት በመግለጽ ጥገኝነት የሚጠይቁት።
ኦሊቫሬስ ነጻ የህግ ውክልና ከመትሰጣቸው ግለሰቦች አንዱ የሰራሊዮን ዜግነት ያለው ሲሚዮን ኮሮማ ነው። ኮሮማ በፒርሰል ቴክሳስ በሚገኘው የደቡብ ቴክሳስ የስደተኞችና ፍልሰተኞች እስር ቤት ለበርካታ ወራት በእስር ላይ ይገኛል። የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት በእስር ቤቱ የአሜሪካ ድምጽ ቀረጻ እንዲያደርግ ባለመፍቀዱ በስልክ አነጋግረነዋል።
I left Sierra Leone because of the persecution I suffered.
ከሴራ ሊዮን የወጣሁት በደረሰብኝ ጥቃት የተነሳ የስቃይ ኑሮን ሸሽቼ ነው።
For Simone it means that he is in danger of being returned back to his home country.
ሲሚዮን በሀገሩ ጥቃት ስለደረሰበት ሸሽቷል። መመለስ አይፈልግም። ተገዶ ቢመለስ በሀገሩ ጥቃት እንደሚደርስበት ይናገራል።
ሲሚዮን ኮሮማ ወደ ዩናይትድ ስቴትስ ከመምጣቱ በፊት 3 የአፍሪካ ሀገሮች ውስጥ የተሰደደ ሲሆን ባለቤቱንና ህፃን ልጁን ትቶ እግር አውጭኝ ያለው በሃይማኖቱ የተነሳ ደረሰብኝ በሚለው ጥቃት ነው። ወደ ዩናይትድ ስቴትስ ለመምጣት ባህር የተሻገረው አስቀድሞ ወደ ብራዚል ነው። ከዚያ በእግር በመኪና በጀልባና በፈረስ አቆራርጦ ቴክሳስ ገብቷል። የጉዞው አስቸጋሪ መንገድ በኮሎምቢያና ፓናማ መካከል የሚገኝ መንገድ የሌለው ጥቅጥቅ ያለ ደን ነው።
We spent like 4 days walking about 200 kilometers. We climbed like 7 mountains.
ለአራት ቀናት ያህል በእግር ተጉዘናል። ወደ 200 የሚጠጋ ኪሎ ሜትር 7 ተራሮችን ወጥተናል ወርደናል። መንገዱ አስቸጋሪና ለሞት የሚዳርግ አደጋ ጭምር የበዛበት ነው።
የሲሚዮን ኮሮማ የጥገኝነት ጥያቄ ባለፈው ጥቅምት ወር በኢሚግሬሽን ዳኛው ውድቅ ተደርጎ ዳኛው ወደ ሀገሩ ተጠርፎ እንዲመለስ ውሳኔ አስተላልፈውበታል። የይግባኝ ውሳኔውን ይግባኝ ማለት ይችላል። ሆኖም የይግባኝ ማመልከቻ ካስገባ ለተጨማሪ እስራት ይጋለጣል።
ክትብሎኛል። ለዘጠኝ ወራት ታስሬ ቆይቻለሁ። ይግባኝ በመጠየቄ ለተጨማሪ 8 ወራት እስር የምዳረግ ከሆነ በጣም ዘግናኝ ሁኔታ ላይ ወድቃለሁ።
የ36 ዓመቱ ሲሚዮን ኮሮማ ሄርኒያ የተባለ የሆድ ዕቃ መቀደድ በሽታ እንዳለበት ይናገራል። ጤና ጥቶ በእስር ቤት መቆየት ለህይወቱ አደጋ እንዳለው ይገነዘባል። ወደ ሀገሩ ግን ፈጽሞ መመለስ አይሻም። የዩናይትድ ስቴትስ ኢሚግሬሽን ፍርድ ቤቶች በጥገኝነት ጠያቂዎች አቤቱታ ተጨናንቀዋል። ዳኞችም ጉዳዮችን አጥነው ውሳኔ ለመስጠት ወራት አንዳንዴም አመታት ይፈጅባቸዋል። ያለ ቪዛ በደቡባዊ የዩናይትድ ስቴትስ ድንበር የሚገቡ ስደተኞች ታዲያ እነዚህን ጊዜያት በእስር ቤት ነው የሚቆዩት። ጄኒፈር ሎንግ በኦስቲን ቴክሳስ ስደተኞችን የሚያስጠልል ካሳ ማሪኔላ የተባለ ድርጅት ትመራለች። ከእስር ቤት ተለቀው የሚያስጠጋ ዘመድ የሌላቸው ስደተኞችና ፍልሰተኞች የሥራ ፈቃድ እስኪያገኙና በሁለት እግሮቻቸው እስኪቆሙ ድረስ የመኖሪያ ቤት፣ ምግብና የሕክምና አገልግሎት ይሰጣሉ። ድርጅቱ ነጻ የሕግ ውክልናም ይሰጣል።
They're unfortunately required to finish their immigration case while they're detained.
የኢሚግሬሽን ጉዳያቸውን በስር ሆነው እንዲከታተሉ ይገደዳሉ። ብዙዎቹ ያለ ጠበቃ ነው ጉዳያቸውን ፍርድ ቤት የሚያቀርቡት።
People who are in detention do not generally win asylum.
በእስር ላይ ሆነው ጥገኝነት የሚጠይቁ አብዛኛዎቹ ሰዎች አቤቱታቸው ተቀባይነት አያገኝም። ስለዚህ በቀጥታ ከእስር ቤት ወደ ሀገራቸው እንዲመለሱ ይደረጋሉ።
የአሜሪካን ጌትዌይስ ጠበቃ ፐርሲላ ኦሊቨርስ የጥገኝነት ጥያቄዎቹ ለምን ተቀባይነት እንደማያገኙ ስታስረዳ
individuals who have suffered so much trauma in their home country
በሀገራቸው ጭካኔና ጥቃት የደረሰባቸው ሰዎች የስነ ልቦና ቁስላቸው የበረታ ነው። ሆኖም ይህንን የህሊና ቁስል ተቀብለውት ስለኖሩ ስቃያቸውን ለምደውት የደረሱባቸውን ጥቃቶች አቅለው ሲመለከቱት ይታያል። በዚህ የተነሳ በፍርድ ቤት ዳኞች ሲጠየቁ የደረሰባቸውን ስቃይ በዝርዝር አያስረዱም። ለጥገኝነት አቤቱታቸው እነዚህ መረጃዎች በእጅጉ ጠቃሚና ለስኬት ወሳኝ ሆነው ሳለ በአግባቡ ሲያስረዱ ግን አይታይም።
ወደ ደቡባዊ ዩናይትድ ስቴትስ ከተለያዩ የዓለም ክፍሎች የሚመጡ ስደተኞችና ፍልሰተኞች በአስር ሺዎች ይቆጠራሉ በየዓመቱ። በአሁኑ ወቅት ወደ 38,000 የሚሆኑ ሰዎች በመላው ዩናይትድ ስቴትስ በሚገኙ የኢሚግሬሽን እስር ቤቶች ተይዘው ይገኛሉ። ከዚህ ቁጥር በፍጥነት እያደገ ያለው ከአፍሪካ የሚመጡት ነው። ሄኖክ ሰማግዜር፣ ሳን አንቶኒዮ፣ ቴክሳስ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደ ዛሬው የጋቢና እንግዳችን የምናልፈው በዩናይትድ ስቴትስ ኦርሊንስ በኒው ኦርሊንስ የሚኖር ሳሊ ነው። ተስፋዬ ንጉሴ ይባላል። በአሜሪካን ሀገር እንግዲህ በኖረባቸው አመታት በርካታ የስዕል ስራዎቹን ለእይታ አቅርቧል። በቅርቡ በሚኖርባት በዛው በኒው ኦርሊንስ ከተማ ከትላንት በስቲያ ጀምሮ ለአንድ ወር የሚቆይ አመታዊ ታላቅ ፌስቲቫል ላይ የስዕል ስራዎቹን ለማሳየት በዝግጅት ላይ ነው። እንግዲህ አብረን ስለ ስዕል ስራዎቹና ስለ ኤግዚቢሽኑ አውርተናል፣ እንከታተለው።
አሜሪካ ሀገር ከመጣው በኋላ 12 የሚሆኑ ኤግዚቢሽኖች በግሌ አሳይቻለሁ። ቀላል አይደለም። በተለይ በግል ኤግዚቢሽን ማዘጋጀት ከባድ ነው በጣም። ለዚህ ነው ብዙ ትግል ይጠይቃል እዚህ ሀገር። ግን ያው መጨረሻ ላይ ኤግዚቢሽን ከፍተሽ ስራዎች ህዝብ ሲያዩ ስታይ ትልቅ እርካታ አለው።
የት ከተማ ነው የምትኖረው አሁን?
እኔ አሁን ኒው ኦርሊንስ ሉዊዚያና ውስጥ ነው የምኖረው። እቺ ከተማ በጣም ታሪካዊ፣ ብዙ አይነት የተለያዩ ህዝቦች የሚገኙባት ናት። በፈረንሳይ ብዙ የተገዛች ስለሆነች የአርት አድናቂዎች በጣም ብዙ ናቸው። በቀን 15,000 20,000 ቱሪስት ነው የሚገባው። አገሪቷ እንዳለች ነው ያለችው፣ ምንም አልተቀየረችም። አሁን 300 አመታቸውን እያከበሩ ነው። ማዲግራ የሚባል ትልቅ ፌስቲቫል አለ። ከአለም ላይ ብዙ ህዝብ ነው የሚመጣው። በነገራችን ላይ በፌስቲቫል እኔ የትም ሀገር እንደዚህ ሀገር ፌስቲቫል አይቼም አላውቅም። ወደፊትም የማይ አይመስለኝም። ኤቭሪ ዊክ ፌስት በየሳምንቱ ፌስቲቫል አለ እዚህ ሀገር።
የጥበበኞች ሀገር ምናት ትባላለች አንተ የምትኖርባት ሀገር?
በጣም የጥበበኞች ሀገር። እዚህ እኔ የምኖርበት አካባቢ ብቻ በማታ ስዕል መሸጫ ቦታ አለ። እዚህ ፍሬንች ማይን ስትሬት ሚሉት አለ። እዛ ላይ ስዕሎችሽን መሸጥ ከፈለግሽ ኤን ታይም ማታ ላይ ሄደሽ ስዕሎችሽን መሸጥ ትችያለሽ። ሰው በጣም ነው የሚያደንቀው አርት። በተለይ ደግሞ እኛ ኢትዮጵያ የተማርነው ትምህርት ጠንካራ ነው በጣም እና ጣቴን ሁሉ ሳይቀር ነው እየጎተቱ የሚያዩት። እንዴት ነው እየሰራውኝ እየቀባው አንተነ ይህንን የሰራው አንተነ በጣም ነው በቃ አንተን የሚሉት እና እኔ በተለይ እንደዚህ ስዕሌዎቼን እየሰራውኝ መኖር መቻሌ በጣም ደስተኛ ነኝ። ለምን አጋጣሚኖችን ሀገር ያየሁትና ወደዚህ ሞቭ ያደረኩት። በየቀኑ አዳዲስ አይዲያ ነው በቃ የምታገኙ። ለምን የአርት ሀገር ነው፣ የሙዚቃ ሀገር ነው፣ የተለያዩ ነገሮች ነው በየቀኑ የምታዩ። ትልቅ ማርኬት አላቸው። ከ200 ዓመት በላይ የሆነው ድሮ የባሪያ እንትን ንግድ ሲያካሂዱ ሸጡበት የነበረው ቦታ ላይ ነው እኔ የምሰራው እና በቀን በቃ በጣም ብዙ ሰው ነው የሚመጣው። በቃ ማታቂው ማታገኙ ሰው የለም። በቃ ወክ አርጎ የሚመጣው ሰው በጣም በቃ የታወቀ አርቲስት፣ የታወቀ ወይ የሆነ ሀገር በጣም ትልቅ ቦታ ላይ ያለ ሰው ድንገት ወክ አርጎ ይመጣል እና ብዙ እንትን ነው ልምድ ያካበትኩት እዚህ ቦታ ላይ መምጣቴ እና እዚህ ቦታ ላይ መስራቴ። ኢቨን ኤግዚቢሽን ለማድረግ እስኪ ከብደኝ ድረስ ለምን ስዕሎቼን ቤት ድረስ እየሄዱ ይገዛሉ እና እንዴት አድርጌ አጠራቅሜ ኤግዚቢሽን ላድርግ እና 1-2 ዓመት ፈጀብኝ ለማጠራቀም። አሁን ቢቸግረኝ ትልልቅ ሳይዞች መስራት ጀመርኩ፣ ደፍረውም እንዳይገዙት ማለት ነው። አሁን የማሳየው ኤግዚቢሽን ላይ በጣም ትልልቅ ሳይዞች ናቸው። ወደ 19 ኤግዚቢሽን አሳይቻለሁ በግሌ፣ 45 በላይ በግሩፕ አሳይቻለሁ።
እዛችሁ ከተማ ውስጥ
ኒው ኦርሊንስ ውስጥ ያሳየሁት ከሁለት በላይ አይሆንም። ለምን በየቀኑ ሰው እንደ ኤግዚቢሽን ነው መጥቶ የሚያይሽ እና ኤግዚቢሽን ለማዘጋጀት ደግሞ የኔ ስዕሎች ሁለቱ ስዕል ቤቱን ይሞላዋል። በጣም ስቶሪካል ነው አገሩ። በጣም ትንሽ ናቸው ቤቶቹ፣ እንደነበሩ ነው። የፈረንሳይ አርክቴክቶች የሰሯቸው ናቸው ቤቶቹ እና አይነኳቸውም። ምንም ማስፋትም ምንም ማደስም አይችሉም። እንደነበረ ነው መንገዱ፣ ምኑም ይዘውት እስካሁን ድረስ ያቆዩት እና ኤግዚቢሽን ለማሳየት ስፔስም የለም ያለው እንደዚህ ወጣ ለሽሪፖርት ባትሩሽ ባትሮሽም አሳይቻለሁ። ሳውዘርን ሚዚየም እዚህ መልቲካልቸራል ሴንተር ኦፍ ዘ ሳውዝ ሽሪፖርት ውስጥ ደግሞ አሉ የተለያዩ ጋለሪዎች። በጋለሪም አንደኛ ነው በነገራችን ላይ ይሄ ሀገር። በጣም አንዱ ስትሬት ሙሉውን ግራና ቀኝ በጣም ከ18ኛው ሴንቸሪ ጀምሮ የነበሩ ጋለሪዎች ናቸው። በየቀኑ እየወጣውኝ አዲስ ነገር ነው በቃ። ሁሌ ስወጣ ካሜራ ይዤ ነው የምወጣው። በቃ ሁሌ አዲስ ነገር ነው የምታየው እና የሚሰለች አይደለም። ሁሌ ደግሞ የሰው ልጅ ሁሌ አዲስ ነገር ነው የሚፈልገው እና ለእኔ በተለይ ለስራዬ በጣም ነው የጠቀመኝ እዚህ ሀገር መምጣቴ።
አንተ የምትሰራቸው ስራዎች ምን ላይ ያተኮሩ ናቸው?
ብዙ ነገር ነው የሚዳስሱት። አብዛኛው በተለይ እኔ ከልጅነቴ ጀምሮ መጽሐፍቶች አነብ ነበረ እና የኢትዮጵያን ታሪኮች በብዛት ሰራለሁ። ብዙም ሰው የኢትዮጵያን ታሪክ ብዙ እንትን በማይልበት ሰዓት ራሱ ትምህርት ቤት ውስጥ የምሰራቸው ስራዎች ከ9ኛ ክፍል ጀምሮ ማለት ነው አድዋን፣ ማይጨውን፣ እንደዚህ አይነት ጦርነቶችን ምናምን እንደዚህ ኢትዮጵያን አርበኞች ያደረጉትን ተጋድሎ የኢትዮጵያን አርበኞችን እንደዚህ ሰራለሁ እና እሱ ነገር አሁንም ድረስ እሰራለሁ እንደዛ። ብዙ ጊዜ አንዳንዴ ደግሞ ከባይብል ላይ ማለት አሁን ስሉ እንደ ስቅለት ያው ሞደርን በራሴ ስታይል ስለምሰራቸው ቶሎ አንደርስታንድ ለማድረግ ይከብዳሉ እንጂ ግማሾቹ ሴሚ አብስትራክት ናቸው ይታያሉ።
በቅርቡ አንድ የስዕል ፌስቲቫል እዛ ላይም አንተ ትሳተፋለህ እና እስቲ ስለ እሱ ንገረኝ።
እዚህ ሉዊዚያና በጣም ሂስቶሪካል የሆነ ሀገር በመሆኑ ማዲጋ የሚባል ባህል አለ እና እዛ ላይ ብዙ ጊዜ ይጋብዙኛል። ኤግዚቢሽኑ የግሌ ነው፣ ለብቻዬ ነው የማሳየው ማለት ነው። ሶሎ አርት ኤግዚቢሽን ነው። ከ35 ስራዎች በላይ ነው ያሉት። ብዙዎቹ ሳይዛቸው ከፍ ከፍ ያሉ ሳይዞች ናቸው እና እንግዲህ ጥሩ ኤግዚቢሽን እንደሚሆን ተስፋ አለኝ። ያው የሀገሩ ሰው ቀጥታ ነው እዛ ካልቸራል ሴንተር ገብቶ የሚያዩት። ያለውን ነገር ደግሞ በእለቱ ደግሞ ያው በተለያየ ሚዲያዎች እናሳውቃለን።
በጣም ነው የማመሰግነው ተስፋዬ። እንግዲህ መልካም የስራ ጊዜ ይሁንልህ።
አሜን አሜን። እኔም በጣም አመሰግናለሁ መስታወት፣ እግዚአብሔር ያክብርልኝ።
የምትከታተሉት ጋቢና ቪኦኤ ነው። አሁን የሳምንቱ መጨረሻ የስፖርት ዘገባዎችን ሰለሞን ክፍሌ ያቀርብልናል።
ኢትዮጵያዊቷ አትሌት ገንዘቤ ዲባባ ከትላንት በስቲያ ቅዳሜ ካርልስሩሀ ጀርመን ላይ በ1500 ያስመዘገበችው 3:57.45 ከዚህ ቀደም ከተመዘገቡት 5 የዓለም ክብረ ወሰኖች አንዱ ነው። የሚዝሃል ካርልስሩሀ የቤት ውስጥ አዳራሽ ውድድር በ4500 ተመልካቾች ጢም ብሎ ተሞልቶ ገንዘቤን በአድናቆት አስተናግዷል። ገንዘቤ ከአራት ዓመታት በፊት እዚሁ የአዳራሽ ስታዲየም ውስጥ 3 ደቂቃ 57 ሴኮንድ ከ17 መሮጧ ይታወሳል። ከሁለት ዓመታት በፊት ግን 4 ከ13 ነበር ያስመዘገበችው። ዘንድሮ አሯሯጮቿን ሳይቀር ሰልችታ በመቅደም አዲሱን ሁለተኛ የዓለም ሬኮርድ አስመዝግባለች። በርግጥም ለተደመቀ የሚገባት አትሌት ናት ገንዘቤ ዲባባ። የትኛውም የዓለም እንስት አትሌት በዚህ ርቀት ገንዘቤን የተስተካከለ እስካሁን አልተገኘም። ቀዳሜ ለት የዓለሙ ትኩረት በገንዘቤ ዲባባ ላይ ይሁን እንጂ ታዲያ በ3000 ወንዶቹ ሩጫ ውድድር ድል የተቀዳጁት የኢትዮጵያ አትሌቶች ናቸው። ሀጎስ ገብረህይወትና ዮሚፍ ቀጀልቻ ተከታትለው በመግባት ያንደኛና ሁለተኛነቱን ስፍራ ወስደዋል። ጊዜያቸውም ድንቅ ነው። 7:37:91 እና 7:38:67 ሆኗል። የዮሚፍ ጊዜ እንዲያውም የግሉ ፈጣን ሆኖ ተመዝግቦለታል። ሞሮኮ 3ኛ። ሌሎች ውድድሮችም ተካሂደዋል። ወደ ትላንቱ 52ኛው ሱፐር ቦል የአሜሪካ ፉትቦል ዜና ስመጣ ያልተጠበቁት የፊላዴልፊያ ኢግልስ መሆናቸውን እናገኛለን። ለመጀመሪያ ጊዜ በታሪካቸው ዋንጫውን ያነሱት ትላንት 41-33 የተሸነፉት የኒው ኢንግላንድ ፔትሪዮትስ ቀንቷቸው ቢሆን ኖሮ ዋንጫ የሚወስዱት ለስድስተኛ ጊዜ ነበር። የኢግልስ ኮርተርባክ ዋና ኳስ አከፋፋዩ መሆኑ ነው ኒክ ፎልስ የምሽቱ ኮከብ ነበር። በማብቂያው አራተኛው አጋማሽ ላይ ለተቀባዩ ዛክ እርዝ የወረወረለት ኳስ ቲሙን ለድል ማብቃቱ የተረጋገጠበት ሆኗል። በአንድ ጨዋታ ላይ በርቀት ወርወራና ግብ በማስቆጠር በሁለቱም የቀናው ኮርተርባክ በሱፐር ቦል ታሪክ ኒክ ፎልስ የመጀመሪያው ሆኗል። የፊላዴልፊያ ኢግልስ ከዚህ ቀደም በሱፐር ቦል 2 ለፍጻሜ ደርሰው በ1981 በኦክላንድ ሬይደርስ በ2005 ደግሞ በኒው ኢንግላንድ ፔትሪዮትስ መሸነፋቸው ይታወቃል። ሰሜን ኮሪያ በፒዮንግቻንግ የምትሳተፍበት የክረምት ኦሎምፒክ በዚህ ሳምንት ይጀምራል። በዚህም የፒዮንግያንግ የኑክሌርና ሚሳኤል ሙከራ ለጊዜውም ቢሆን ጋብ ብሏል። ላስተናጋጇ ደቡብ ኮሪያ ይህን መሰሉ ሰላማዊ ሂደት እፎይታን ከመስጠቱ ባሻገር በኮሪያ ሰላጤ ለተከሰተው የኒውክሌር ቀውስ ዘላቂ መፍትሄ ሊያስገኝ ይችላል የሚል ተስፋ አሳድሯል። ዩናይትድ ስቴትስ ግን የሰሜን ኮሪያን በኦሎምፒክ መሳተፍ የምትመለከተው በጥርጣሬ ነው። ለተጣለባት ዓለም አቀፍ ማዕቀብ ድጋፍ ለማግኘት የምታደርገው ጥረት ነው ትላለች። ይህን በዚሁ ላብቃ።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ጋቢና ጉዟችን በዚህ በጀመርነው ሙዚቃ ሊጠናቀቅ ነው።
አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ ሁልጊዜ ማስተያየቶቻችሁን እንቀበላለን። ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ላኩልን።
እናስተናግዳቸው የምሽነውን መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ የመራልን ሞክቢል ያበሮ ነው። ከጋቢና ዲጄ ፋሱ ጋር በመሆን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Kun Radio Sagalame.